የሱንም ያህል ለለውጡ ፍቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩ መስም መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር ያ ኃላፊነት ጠቅላይ ሚኒስትርነታቸው የቱን ያህል የእርሳቸው ነው? ስራው ቦታው የሚጠይቀውን ያህል የቱን ያህል አቅም አላቸው? በተለያዩ ደረጃዎች የሚታዩ ጠቅላይ ሚኒስትሮች እንደነበሩን ይታወቃል። የቀደሙት ዛሬ በህይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይሄድ ይችላል አይመስልምና ይሄንን ሄኖክ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱንስ ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል።
ቁልፉ ጥያቄ እሱ ነው አዱላ። በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ተቋሚ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይሄንን የብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ነገርም ተናግረዋል። ለምሳሌ አሁን ያለው ህገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቀውም። የብሔር ብሔረሰቦችና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ያሉት ቃል በቃል ላልለው እችላለሁ፣ ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየር ምኞትና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን። ግን ይህን እሺ አላቸው ብለን እንመኝ። ዋናው ጥያቄ ያነሳኸው ቢያን ማድረግ ይችላሉ ወይ ስልጣኑ አላቸው ወይ የሚል ነው። ባለፈው ጊዜ አንድ ኢኮኖሚስት የሚባል መጽሔት ሁላችሁም አንብባችሁታል ይመስለኛል፣ ሃርገር ሆቨንድ የሚባል ጆርጅታውን የሚባል ዩኒቨርሲቲ አቡዳቢ የሚያስተምር ሰው እያለ እና እሱ እንዲሁ እንደ ቀልድ ጣል ያደረገው ነገር አለ። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ከመሆናቸው በፊት 17 ቀን ስብሰባ ነበረ። ከ17 ቀን ስብሰባ በኋላ ነው እንግዲህ ምርጫ ተደረገ ተብሎ እሳቸው ጠቅላይ ሚኒስትር ሆኑ የተባለ። ለጊዜው ምርጫው ልክ ነው አይደለም ብዙ የሚያስጨንቀን አለ። የኢህአዴግ አሰራር እንዴት እንደሆነ እናውቀዋለን። ግን ምንድን ነው ያለው በሆቨን እዛ ላይ ምናልባት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ስልጣኑን ለማግኘት ህወሀት ጎምቱ ባለስልጣናትና መሪዎች ጋራ የጸጥታ ኃይሉን ላለመንካት ተደራድረው ቃል ገብተው ሊሆን ይችላል የሚል ነገር ተናግሮ ነው። ችግሩ በጣም የተድበሰበሰ በጣም ምስጢራዊ የሆነ ድርጅት ስለሆነ እኛ ከርቀት እንዲሁ ግምት በግምት አድርጎናል። ግን በቀላሉ የሚታይ ነገር አይመስለኝም። በራሱ እንደ ችግር አላየውም። ለማረጋጋት ህወሀትን ውስጥ የተፈጠረውን ስንዋጥ ነው የሚለውን ስሜት ለማርገብ ሊጠቀም ይችላል። ግን ጉዳትም ይኖረዋል። እስከ መቼ ነው ማድረግ የሚችሉ? ስለዚህ እሱን አናውቅም። አሁን ምን እንደተፈጠረ አናውቅም። ምን አይነት ድርድር እንደተካሄደ አናውቅም። ግን የሆነ ድርድር የተካሄደ ይመስለኛል። ስለዚህ አሁንም የሚታየኝ ነገር ፍልሚያው እንደሚቀጥል ነው በኢህአዴግ ውስጥ በኦህዴድ በዶክተር አብይ እና በህወሀት በሌሎችም ፓርቲዎች መካከል እና የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ እዛው ላይ ባለው ሁኔታ ተደስተው እና ተኩራተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም። አሁንም ግን እውነተኛው ስልጣን በቅርብ ጊዜ ውስጥ የሚያገኙታል የሚል ግምት የለኝም። ግን በፍጹም ደግሞ አያገኙትም ሊያመጡት አይችሉም የሚል ሀሳብም የለኝም። ስለዚህ በዛ ላይ እየተመሰረተ ነው አሉላ።
መልካም። ፍልሚያው እንደሚቀጥል ያሳያል ብሏል ሄኖክ። ተዳለ ቅድም ወደ አነሳሽው ሀሳብ በከፊል የሚመልሰን ነው ተከታዩ ጥያቄ። ኢህአዴግ ከራስ ህልውና ጋር የሀገሪቱን ህልውና ያስተሳሰረበትንና የዘለቀበትን ሀሳብ ከግምት ካስገባን በኢህአዴግ ውስጥ በራሱ ለውጡ አለ ወይ? ከጠቅላይ ሚኒስትር አብይ ባሻገር በእርግጥም የለውጡ መንገድ ብቻ ነው ምርጫ የለውም የሚሉ ምናልባትም አሁን ያሉ ሁኔታዎችን ከመሰረቱ ወደሚቀይር አዝማሚያ ለመሄድ ፈቃደኝነት ያላቸው በዙሪያቸው አለ ወይ የሚለው ጥያቄ እንዲነሳ ይጋብዛልና የጠቅላይ ሚኒስትር አብይ መመረጥ በራሱ የለውጥ አራማጆች የበላይነት ወይም የተሰሚነት አቅም አግኝተው ነበር ወይስ ሌሎች ምክንያቶች አስገዳጅ ሆነው መጡ? ለውጥ የሚፈልጉት የሚቀጥለውን ሀዲድ ለማንከባለል አቅም አላቸው የላቸው? ከጠቅላይ ሚኒስትር አብይ ባሻገርም ሌሎችንም እንድናይ የቱን ያህል ተስፋ የሚሰጡን ያን የለውጥ ሁኔታ እንድናይ የሚያደርግ ሁኔታ አለ ያለች ጸዳለ?
ይሄ ጥሩ ጥያቄ ነው አሉላ። ኢህአዴግ ብለን ስናወራ እስካሁን ድረስ ስናወራ የነበረው ኢህአዴግም እስካሁን ሲሰራ የነበረው እንደ አንድ ዩናይትድ ፍሮንት ወይም ደግሞ ልክ በአንድ አፍ የሚያወራ አራት የተለያዩ ትላልቅ ፓርቲዎች እና አምስት ጥቃቅን ወይም እህት ፓርቲዎች ስብስብ ነው ኢህአዴግ። ነገር ግን በጣም ስልጣኑ አንድን ሰው ማዕከል ያደረገ አንድ መመሪያ ያለው የአስተሳሰብ ይሄ ግሩፕ ቲንክ የምንለው አንድ አይነት አስተሳሰብ የነበረው ፓርቲ ነው። የጠቅላይ ሚኒስትር አብይ መመረቅ የምን ውጤት ነው ብለን ስንመለከት በራሱ ከዛሬ ድረስ ለ27 ዓመት ያወቅ ነው ወይም ለ28 ዓመት ያወቅ ነው ኢህአዴግ እንዳልሆነ ነው። ራሱ መፈረስ ጀምሮ ነበረ። በውስጣቸው ትልቅ መከፋፈል አለ። ጠቅላይ ሚኒስትሩ የዛ የመከፋፈል ውጤት የኢህአዴግ መከፋፈል ውጤት ናቸው። ይህንን ስንመለከት እሳቸው የመጡበትን ፓርቲ ኢህአዴግ ትልቁ ፓርቲ ወይም ኦፒዲዮን ብለን ስንመለከት በአሁን ደረጃ ሪፎርም ብለን ካለው የሪፎርምን አጀንዳ ይዞ እያራመደ ያለው ያ ፓርቲ ነው፣ የኦፒዲዮ ፓርቲ ነው። የእሳቸው ባክግራውንድ ከዛ ነው የሚመጣው። እሳቸው የኢህአዴግ መሰነጣጠቅ ውጤት ብቻም ሳይሆኑ የኦፒዲዮ መለወጥ ውጤትም ናቸው። የዚህ የሁለቱ ፌኖመና የሁለቱ ክስተት ውጤት ናቸው እሳቸው። ስለዚህ ማየት ያለብን በአንደኛው ፓርቲ አሁን ይሄ ትልቁ በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ ምን ያክል ተጽዕኖ ሊያመጣ ይችላል በፌደራል ደረጃ? አንድ የታዘብኩት ነገር አለ። ከዚህ በፊት ኦፒዲዮ ውስጥ የሚፈጠረው ነገር ማናችንም ግድ አይሰጠንም። ኢቭን አዲስ ስታንዳርድ ከሌሎች ሚዲያዎች በተሻለ ሁኔታ የኦሮሞ ፕሮቴስትንም ሲዘግብ ነበር፣ ፍሮንት ላይ የነበር ይመስለኝ። ናሬቲቫችንም ይለያል ከሌላው ሚዲያ። ግን ኦፒዲዮ ውስጥ የሚፈጠረው የፖለቲካ ለውጥ ያን ያክል ኢንተረስት አሳድሮብን አያውቅም። ዛሬ ግን እኛ ብቻ ሳንሆን በአጠቃላይ ዝም ብሎ ከዚህ በፊት ፖለቲካ አነቃቅቶ ተማቆ ሰው በሙሉ በኦፒዲዮ ውስጥ እየተፈጠረ ያለውን ነገር በጥንቃቄ እየተመለከተ ይህንን ዲስሪጋርድ ማድረግ እንችላለን ወይም ይሄ ነገር አልተፈጠረም ማለት እንችላለን። ዝም ብሎ ከሰር የሶሻል ሚዲያ ሪፍሌክሽኑን ሰው ብትመለከት በትልቅ ነው የታየው። ለምሳሌ ወይዘሮ ጠይባ መምጣት፣ የወይዘሮ ጠይባ ሀሰን የሻሸመኔ ከንቲባ የነበሩት ሰው ወደ ምክትል ፕሬዚደንትነት መምጣታቸው ለብዙ ሰው ትልቅ መወያያ ርዕስ ነስቶ ነበር የዋለው ዛሬ። ያም ምንድን ነው የሚያሳየው? በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ በፌደራል መንግስት ወይም ደግሞ በማዕከላዊ መንግስት ደረጃ ለውጥ ያመጣል የሚል አስተሳሰብ እያደገ ነው የመጣው በአሁኑ ሰዓት። ምክንያቱም የአቶ አብይን ጠቅላይ ሚኒስትር አብይንም አመጣጥ ስንመለከት የኢህአዴግ መሰነጣጠቅ ብቻ ሳይሆን የኦፒዲዮ መለወጥ ውጤት ስለሆኑ ማለት ነው የእሳቸው። ስለዚህ ይህንን ብለን ስንመለከት የለውጥ አራማጆች በፓርቲ ውስጥ እየተፈጠሩ ነው ወይ ብለን ስንል ይሄ የማይካድ ነው፣ መካድም አንችልም። ነገር ግን ምን ያክል እነዚህ ለውጥ አራማጆች መራመድ ይችላሉ? ምን ያህልስ ነው ውጤታማ መሆን የሚችሉት? ኢህአዴግ እንደ በፊቱ አንድ ነው ወይ? እነሱ ሊያመጡ የሚችሉትን ለውጥ የመቋቋም የማገድ የማኮላሸት አቅሙ አለ ወይ እንደ ኢህአዴግ ብዬ ስመለከት ለእኔ የለውም የሚል መልስ ነው ያለኝ። እርግጥ ነው የቲፒኤልኤፍ የህወሓት ምትነው እሱ ቁልፍ የሆኑ ቦታዎችን መቆጣጠር ትልቅ ፈተና ሊያመጣ ይችላል የሚል ለምሳሌ የኢንሳ ወይም ደግሞ የመረጃ መረብ ደህንነት ድርጅት ስትመለከት ለምሳሌ ተክለ ብርሃን ወልደ አረጋይ መግደያ አስገብተዋል የሚል ዜና ነበር። ግን ይህን ዜና ስትመለከተው የእሳቸው እንደዚህ በድንገት ቦታውን መልቀቅ ኢህአዴግ የሚፈልገው ነገር ነው? ጠቅላይ ሚኒስትሩ የሚፈልጉት ነገር ነው? አሁን በድንገት እንደዛ ቫኬት ማድረግ ያንን ቦታ ለቆ መውጣት የሚፈልጉት ነገር ነው ወይ? ኢቭን የለውጥ አራማጆች ውስጥ የሚፈልጉት ነገር ነው የሚለውን ጥያቄ ቆም ብለን እንድንጠይቅ ያደርገናል። ምክንያቱም የእሳቸው እዛ ቦታ ላይ ከዶሜስቲክ ወይም ከሀገር ውስጥ ፖለቲካ በላይ ያ ድርጅት ከሌሎች ሀገራት ኢትዮጵያ ውስጥ ከአሜሪካንም ይሁን ከአውሮፓውያን ሀገሮች ጋር የሚኖራትን ኢንተሊጀንስ የመረጃ መረብ ተቆጣጥሮ የተቀመጡ ሰው ናት። እንደዚህ በአንድ የመልቀቅ የማን ፍላጎት ነው? ይሄ ምንድን ነው ግን የእሳቸው ለውጥ ፍላጎት የለም ማለት አይደለም። ለውጡ በምን ሁኔታና እንደምንስ ነው መከናወን ያለበት? እኛ የምንጠብቀውና እሳቸው ማድረግ የሚችሉት ነገር ምን ያህል ይለያያል? እኛስ ምን ያህል ነው ፕራክቲካል መሆን ያለብን? ወይም ደግሞ የምንጠብቀው ነገር ከተስፋ በላይ አካሄዳችን ምን ያክል ነው የሚለውን ሁሉ ማየት ያለብን ይመስለኛል። በአጠቃላይ ለጠየቀኝ ጥያቄ የለውጥ አራማጆች በፓርቲ ውስጥ ተፈጥረዋል ወይ ብለህ ስልክ፣ አዎ ተፈጥሯል። እንደ ማንኛውም ፓርቲ ተፈጥሯል የለውጥ አራማጆች። እሳቸውም የዛ የለውጥ ንቅናቄ ውጤት ናቸው። በፓርቲያቸው ውስጥ የተፈጠረው እንደገና በኢህአዴግ ውስጥም የተፈጠረው ይህ ሁሉ ትንቅንቅ ኢህአዴግ አካሄዱን እየተቃወሙ የመጡ የራሳቸው ሰዎች ስላሉ ውስጡ እየተፈጠረ ያለ ፍጭት ውጤት ነው። ይህንን ነገቲቭ በበጎ መልኩ ነው በመጥፎ መልኩ ነው ማየት የምንችለው የሚለው እኛ ነን መወሰን ያለበት። እንደኔ ግን በበጎ መልኩ ነው የምመለከተው። ከውስጥ እየመጣ ያለ ተቃውሞ አለ። በዚህ መቀጠል አንችልም የሚል ድምፅ እየመጣ መጥቷል። እዛ ላይ ነው ትንቅንቁ ያለው እና ይህንን እንዴት ነው መመልከት ያለብን? ተስፋችን ውስጥ ከዚህ ጋር እንዴት ነው ማካሄድ ያለብን ከሚለው ነው እኔ ማየት የምፈልገው። ጊዜ ነው ወሰድኩብሽ።
መውሰድ የነበረበት ነው።
አንድ ነገር ልጨምር።
መስል መግባት ትችላለህ።
ሄኖክም ስላነሳው እሱ ላይ ሀሳብ ሰጥበት ጥሩ ይመስለኛል። ጠቅላይ ሚኒስትሩ እውነተኛ ስልጣን በእጃቸው ይገባል የብዙ ሰው ትክክለኛ ስጋትና ጥያቄ ነው። እኔም የምጋራው ነገር ግን ይህንን ጥያቄ በጣም እንዳንለጥጠውም እፈራለሁ። እኔ ኦሮሞ መለስ ዜናዊ እንዲሆን አልፈልግም። ምክንያቱም የጠቅላይ ሚኒስትር መለስ ዜናዊ የጠቅላይ ሚኒስትርነት ታሪክና አሰራር በእጃቸው ይዘው የነበረው ስልጣን ጥሩ ምሳሌ አይደለም። በፓርላመንታዊ ስርዓት ሊደገም የማይገባው ብዙ ጊዜ በዲሞክራሲያዊ ስርዓት ጠቅላይ ሚኒስትር እንደዛ አይነት ስልጣን አይኖረውም። ፓርላመንታዊ ስርዓትም አልነበረም በመሰረቱ ኢትዮጵያ ውስጥ። እና ይሄኛውም አዲሱ ጠቅላይ ሚኒስትር እኔ ሁሉንም ስልጣን የያዘ በሁሉም ነገር ላይ የሚያዝ ጠቅላይ ሚኒስትር እንዲሆን አልመኝም እድሉ እንኳ ቢኖር። እና በአንድ በኩል በገዢው ፓርቲ ውስጥ ያሉት መሳሳቦች ጠቃሚ ነገር ሊኖራቸው እንደሚችል ግንዛቤ ውስጥ ማስገባት ያስፈልጋል። ይሄ ምን ስል ግን መሰረታዊ የሚባሉ የጠቅላይ ሚኒስትሩን የማስፈጸም ስልጣኖች ሊገድቡ የሚችሉ የተለያዩ ፍላጎት ያላቸው ቡድኖች እንቅፋት ሊፈጥሩ እንደሚችሉ ከብዙ ሰው ጋር የምጋራው ግምት ነው። ሄኖክ ያለው በድርጅቱ ውስጥ ድርድር ተደርጎ ከሆነ በጣም ጥሩ ነገር ነው። በእውነት ኢህአዴግ በዛ ደረጃ ሄኖክ ባስቀመጠው ደረጃ ድርድር ተካሂዶ ግልጽ ክርክር ድርድር ተካሂዶ ከሆነ አብይ ስራውን ለመስራት የሚያስችለውን ቦታና ጊዜ ሊያገኝ ይችል ይሆናል። መደረጉን ግን በጣም እጠራጠራለሁ። የተደራደሩት ማን ወደ ጠቅላይ ሚኒስትርነት ይምጣ እንዴት ይምጣ በሚለው ጉዳይ እንጂ አብይ ጠቅላይ ሚኒስትር ከሆነ በኋላ ምን ሊደረግ እንደሚችል መደራደራቸውን በጣም እጠራጠራለሁ። ለዚህ ነው ከዚህ በኋላ የጠቅላይ ሚኒስትር አብይ አንዱ ትልቁ ፈተና ድርጅቱ ውስጥ ያሉትን የተለያየ ፍላጎትና ስጋት ፍላጎት ብቻ አይደለም ያላቸው ስጋት ያለባቸውም ግለሰቦችና ቡድኖች አሉ። የነዚህን ሰዎች ፍላጎትና ስጋት እንዴት እንደሚይዘው እንዴት እንደሚያስተናግደው ማወቅ በጣም በጣም ከባድ ፈተና ሊሆንበት እንደሚችል እገምታለሁ። ሌላ እንደ ፈተና የማየው አዳለም ባለችው ላይ የሚጨመር ነገር ነው። የበርግጥ የኦህዴድ ሊቀመንበር ነው አብይ ከኦሮሚያ ክልል የመጣው። ዳንስ በእነዚህ ሁለት ቦታዎች እና ተቋማት ድጋፍ አለው። አሁን በንግግሩ የተነሳ ሌሎችም ኢትዮጵያውያን ቢያንስ እስኪ እናየው እድል የሚስጠው የሚል አመለካከት ያላቸው ብዙ ሰዎች አሉ። ይሄንን ድጋፍ እና በጎ መንፈስ ቶሎ ወደ ፖለቲካ አቅምነት ካልቀየረው አብይ በእኔ ግምት እንኳን በአጠቃላይ ኢትዮጵያ ቀርቶ ኦህዴድ ውስጥ እና ኦሮሚያ ውስጥ ራሱ ያለውን ተቀባይነትና ድጋፍ ሊያጣ ይችላል። እና አንዱ አስቸኳይና በስልት መስራት አለበት የማስበው አንድ ተጨባጭ ለውጥ እናመጣለን ከሆነ ለዛ ከሆነ ወደ ስልጣን የመጣው ይህንን የፖለቲካ ድጋፍ ወደ ፖለቲካ አቅምነት የመቀየር ኃላፊነት ነው።
መልካም። በርከት ያሉ ጉዳዮች ናቸው የተነሱት። በዚህ ሰዓት የምትከታተሉን አድማጮች የኢትዮጵያ ማለዳ እድሎችና ፈተናዎች በሚል የአገርና ሕዝብ ጥያቄዎች የአዲሱ ጠቅላይ ሚኒስትር አብይ አህመድ ክንዋኔዎችን የሚፈትሹ ሀሳቦች ነው እያነሳን ያለ ነው። ሁላችሁም በያላችሁበት እንድትወያዩ የየበኩላችሁን ሀሳብ እንድትወረውሩ እንድታካፍሉን እና ጥያቄዎቻችሁንም እንድትልኩልን እንጋብዛለን። ሄኖክ፣ ወደ አንተ ልመለስ በቀጥታ። የጥበቃ ቁልል ልበለው ብዙ ተስፋ ማድረግና በንግግራቸው የተነቃቃ ምናልባትም ሊሆን ከሚችለው በላይ የመጠበቅ ስሜት በአንድ በኩል በኢትዮጵያ ተጨባጭ ሁኔታ ብቻ ሳይሆን በየትኛውም አዲስ ምዕራፍ በሚጀምር አገር ያ ፈተና እንደሆነ የሚታወቅ ነው። በሌላ በኩል የለውጥ ጥያቄ ሳይመለስ በመሰንበቱ የተዳከመ መንፈስ ራሱን የቻለ አሉታዊ ሁኔታ ውስጥ ለመግባት ፈጥነው የማንከባለል እድል አላቸውና የመስፍን የመጨረሻ ነጥብ ስጋቶችን ያመላክታል። በእነኚህ ሁኔታዎች ውስጥ ሊያሰራ ሊያግዝ የሚችል አጋጣሚ መፍጠር፣ ከውስጥ የሚነሳ የለውጥ ጥያቄ ገኖ መውጣት፣ ቀደም ብሎ በተነሱት ሁኔታዎች ውስጥ እስኪ ፈተናዎቹን ገፋ አድርገህ ተመልከት። ምናልባትም ምንም ቢሰሩ ላያረኩ የሚችሉት ክፍል ይኖር ይሆን? ምንም ቢሰሩ ወዲያው የሚቀበላቸው መኖሩን እጠራጠራለሁ። እስኪ አስታርቃቸው። ምን ይታያል? በርግጥ ምክንያታዊ የሆነ ጥበቃ እንዲሁም የግድ የሆኑ ሊመለሱ የሚገቡ ጥያቄዎች
ልክ ነው አሉና እሱ ትልቅ ትኩረት ይሰጠው የሚገባ ነገር ነው። ጠቅላይ ሚኒስትር አብይ ሊያደርጉ የሚችሏቸው ነገሮች ምንድናቸው? በአጭር ጊዜና በረጅም ጊዜ ማድረግ ያለባቸው ምንድናቸው? ባደርጉ ምን ይመጣል የሚለውን ነገር ማሰብ በጣም ያስፈልጋል። ምንም ቢያደርጉ የሚያስከፉት ወገን አለ ወይ? ምንም ጥያቄ የለውም። ሹጋ ኢትዮጵያ ውስጥ ካለው በጣም የተለያየ ፖለቲካ ፍላጎት፣ ኢኮኖሚ ፍላጎት አንጻር በተለይ ደግሞ ላለፉት 5 አመታት ከነበረው የፖለቲካዊ ሁኔታ አንጻር በጣም ትልቅ የሐሳብ ልዩነት መከፋፈል አለ እና እነዛን አስታርቀው ሁሉንም የሚያስደስት ነገር ያደርጋሉ ማለት አይቻልም። ያን ማድረግም የለባቸውም መሞከርም ያለባቸው አይመስለኝም። ቢያንስ ሁሉንም ሰው የማያስከፋ ነገር ለማድረግ ከቻሉ በጣም ጥሩ። በቅርብ ጊዜ ውስጥ ለምሳሌ እንግዲህ ሁሉም ሰው ተደጋጋሚ የሚያነሳው የአስቸኳይ ጊዜ አዋጅን ማንሳት ነው። ቢያንስ ከእሳቸው የሚጠበቀው ነገር ምንድን ነው? ምክንያታቸው ለምንድን ነው ያልተናገሩት? እሱን እንዴት ነው የሚመለከቱት? የአስቸኳይ ጊዜ አዋጁን ቢያንስ እንደማይፈልጉት ጠቋሚ ነገሮች አሉ። ድምፅ ሲሰጡበት አልተገኙም። የህወሓት ደጋፊዎችም በከፍተኛ ደረጃ ሲፈቷቸው ነበር። አዋጁን ይደግፉታል ማለት አይቻልም፣ ይቃወሙታል ማለት ይቻላል። እንደውም ግን ምንም ማድረግ አለመቻላቸው አሁንም የተለመደውን ጥርጣሬ የሚያጠናክረው ይሆናል። ይሄ ሰውዬ አሁንም ስልጣን የለውም ወደሚል ድምዳሜ ሊያስኬድ ይችላል። ግን የግድ ላይሆን ይችላል። እሱ አሁንም በሂደት ላይ ናቸው። አሁንም ከብዙ አቅጣጫ የተወጠረ ሁኔታ ውስጥ ነው ያሉት። ስልጣን የመጡበት ሁኔታ አለ። ደግፎ ወደዚህ ያመጣቸው ፓርቲ አለ። ከዛ የህዝብ ተቃውሞ አለ። እንደገና ፓርቲው ውስጥ ራሱ የተለያዩ ፍላጎቶች አሉ። ኢህአዴግ ውስጥ እነሱን ለማስታረቅ ይሞክራሉ። ስለዚህ ቅድም መስፍን ያለው ነገር ነበረ፣ አቶ መለስ ዜናዊ አይነት ስልጣን እንዲኖራቸው አልፈልግም ጠቅላይ ሚኒስትር አብይ ያለው ትክክል ነው። እንደዛ አይነት ሁሉንም ነገር የሚቆጣጠር ጠቅላይ ሚኒስትር ያለበት ሀገር ትክክል አይደለም። ለአምባገነናዊነት በር የሚከፍት ነው። ግን አለው ህግ፣ በህገ መንግስቱ እንኳን በተቀመጠው ወይም ከዛም ባነስ ለውጥ ሊያመጡ የሚችሉበት ሁኔታ እንዲፈጠር፣ ለምሳሌ የአስቸኳይ ጊዜ አዋጁ ቢነሳ ማንሳት የሚችሉበት፣ ሰዎችን የገደሉ ሰዎች ተጠያቂ እንዲሆኑ የሚያደርጉበት፣ የህግ የበላይነት እንዲመጣ ለማድረግ የሚጠቁሙ ነገሮች፣ እነሱን ማድረግ እንኳን የሚያስችል ስልጣን ካላቸው እኔ በጣም ትልቅ ነገር ነው የሚመስለኝ። እንደ ትልቅ መርታ ነው ይሄ። ለምሳሌ የፖለቲካ ምህዳሩን ማስፋት፣ የሲቪክ ተቋማትን ማጠናከር፣ እነዚህ ህጎቹን ማንሳት፣ እሱ በረዥም ጊዜ የሚታይ ነገር ነው የሚሆነው። አሁን ያደርጓቸዋል ብዬ አልጠብቅም። እንደዚህ አይነት ነገሮችን መጠበቅ አጉል ተስፋ ማድረግ ነው የሚመስለኝ። እሳቸውም በአንድ በኩል ጥሩ ንግግራቸው ውስጥ ያላየሁት ነገር ምናልባት ጥሩ ሊሆን ይችላል ካሉበት ሁኔታ አንጻር፣ በግልጽ ቃል የገቡት ምንም ነገር የለም። ቅድም መስፍን ፍሎ ተካርታ ያለ እንዲሁ በደምሳሳው ስለ ዲሞክራሲ ስለ ኢኮኖሚውም እንደዚሁ ያለውን ችግር ማንሳት ነው እንጂ ምን አደርጋለሁ የሚለውን ነገር ምንም የተናገሩት ነገር የለም። የሚያሳየው እንግዲህ ያሉበትን ሁኔታ እርግጠኛ እንዳልሆኑ ነው የሚያሳየው። ምን ማድረግ እንደሚችሉ እንደማይችሉ እርግጠኛ ያልሆኑ ይመስለኛል። ስለዚህ ቀደም ብለው መናገር ያልቻሉበት ሁኔታ ያ ሊሆን ይችላል እና ተቃውሞ መቀስቀሱ አይቀርም። እየቆየ ሲሄድ የህዝቡ ትዕግስት ምን ያህል እንደሚገፋ አላውቅም። በጣም እስካሁን ከተፈጸሙ በደሎች አንጻር፣ አሁንም እየተካሄዱ ካሉት በደሎች አንጻር የህዝቡን ትዕግስት በከፍተኛ ሁኔታ የሚፈታተን ነው የሚሆነው። ትርጉም ያለው ለውጥ ሳያደርጉ ለወራት ይቆዩ፣ የአስቸኳይ ጊዜ አዋጁ ባይነሳ ወይም በግልጽ ሊታዩ የሚችሉ ይሄ ሰውዬ በሚችለው እየሞከረ ነው እና ጊዜ ልንሰጠው ይገባል። ስለዚህ ቢያንስ ይሄን አድርጓል ሊያስብል የሚችል ነገር ማድረግ ካልቻሉ ወደ አመፅ መኬዱ የሚቀር አይመስለኝም። ትልቅ ፈተና የሚጠብቃቸው ነው። ምናልባት አመፅ መኖሩ ሊጠቅማቸውም ይችላል፣ አይታወቅም። ይሄ ሰውዬ ምንም ማድረግ ያልቻለው እነዚህ ሰዎች ምንም እድል ስላልሰጡት ነው። ስለዚህ እኛ ከጎን ብንገፋ እድል ሊያገኝ ይችላል ወደሚል ስሌትም ሊኬድ ይችላል። በተቃራኒም ደግሞ ይሄ ሰው እነዚህ ሰዎች ጋር ተባብሮ እየሰራ ነው ያለው፣ ስለዚህ ወደሚልም ድምዳሜ ሊሄድ ይችላል እና በጣም በከፍተኛ ጥንቃቄ እንግዲህ ማየት ያለባቸው ምስል።
መልካም። ለችግሮችም ለመፍትሄም ጥናትና ተጨባጭ መረጃዎችን መሰረት ያደረገ ቅድሚያ ስለሚሰጣቸው ጉዳዮች የባለሙያ ድርሻ ቦታ እንዲኖረው በአንድ ንግግራቸው ለቦታው ተስማሚ የሆነ ባለሙያ በእውቀት መሰረት የተደረገ ኃላፊነት እንደሚመጣ ተናግረዋል። በየትኛውም ዓለም እንደምናውቀው መሪዎች የሁሉም ጥያቄዎች መልስ አፍላቂ መሆን የለባቸውምና በጉዳዩ የተጠበቡ ያጠኑ ቢያንስ የሚያስኬዱ አቅጣጫዎችን ሊጠቁሙ የሚችሉ ሰዎችን በነጻነት ዙሪያቸው ማስቀመጥ ይችላሉ ወይ? የአቅምም የምርጫም የዝንባሌም ጥያቄዎች አሉበት። ተዳለ ካንቺን ጀምር። Thank you.
አድማጮች ውይይቱ አልተቋጨም። ተወያዮቹ ለቀደመ ጥያቄው የሰጡትን ትንሳኔ ማብራሪያ ጨምሮ አሉላ ተከታዩን ውይይት በቀጣይ ፕሮግራሙ ይዞ ይመለሳል። ለአሁኑ ግን እንግዶቻችንን መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማነን ለጊዜያቸው እናመሰግናለን። Thank you.